ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መተካተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሚያዝያ 24 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ
ሰኞ ሚያዝያ 24 ቀን 2014 ዓ.ም 881 ቀናት አለፋቸው። 881 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ?
በቅድሚያ ለእስልምና ተከታይ ወገኖቻችን ኢትዮጵያውያን በሙሉ እንኳን ለረመዳን በዓል በሰላም አደረሳችሁ እንላለን። ኢድ ሙባረክ። ፋኖ ተሰማራ በዱር በገደሉ ትግሉን ልትመራ በሚል ርዕስ የቀረበውን የዕለቱን የፍኖተ ዴሞክራሲ ሀተታ በቅድሚያ እናሰማለን። በማስከተልም የሚያዝያ ወር የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ልሳን ዴሞክራሲያ የሚያዝያ ወር እትምን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
ሰኞ በመላው በኢትዮጵያ የኢድ አልፈጥር በዓል ተከብሮ ውሏል። በአዲስ አበባ ስታዲየም በዓሉ በተከበረበት ወቅት በአካባቢው የተሰኑ ጽንፈኞች ችግር ለመፍጠር ሞክረው እንደነበረ ለማወቅ ተችሏል። በመስቀል አደባባይ በሚገኘው ሰማዕታት ሐውልት ብሎ የሚጠራው አካባቢ የተወሰኑ ግለሰቦች ችግር ፈጥረው የነበረ ሲሆን የጸጥታ ኃይሎች ሁኔታውን ለመቆጣጠር ጥይትና የአስለቃሽ ጋዝ ተኩሰዋል። የተኩሱን ድምጽ የሰሙ ዜጎች ህይወታቸውን ለማስረፍ ሲሯሯጡ ህፃናት ከወላጆቻቸው የተለዩበት ሁኔታ ተፈጥሯል ተብሏል። ሰልፈኞቹ በፈጠሩት ግርግር የተወሰኑ የጸጥታ አባላት መጎዳታቸው እንዲሁም ንብረት መውደሙም ታውቋል። ከዚህ ጋር በተያያዘ በጎንደርና በድባር ከተሞች ዛሬ ህዝባዊ ሰላት ያልተካሄደ መሆኑ ታውቋል። በጎንደር ከአንድ ቀን በፊት በየክርስትናና በእስልምና ሃይማኖት ተከታዮች በአንድ ላይ በመሆን የጎንደርን ስቴዲየም ለሰላት ለማዘጋጀት ሲያጸዱ የነበረ መሆኑ የሚታወቅ ሲሆን ምክንያቱ ግልጽ ባልሆነ ሁኔታ ዛሬ የኢድ ሰላት ሳይካሄድ ውሏል። ባለፈው ሳምንት መጀመሪያ ላይ በጎንደር የተካሄደውን ግድያ ተከትሎ በደቡብ አካባቢ በስልጢ ዞን በወራቤ ከተማ ጽንፈኞች በወሰዱት የበቀል እርምጃ የኦርቶዶክስና የፕሮቴስታንት ቤተክርስቲያኖች ከማቃጠላቸውም በላይ በወራቤ ዩኒቨርሲቲ በሚማሩ የክርስትና እምነት ተከታዮች ላይ ጥቃት ፈጽመው ጉዳት ማድረሳቸው ተነግረዋል። እስካሁን ባለው መረጃ 3 ተማሪዎች የተገደሉ ሲሆን ከ50 በላይ የሚሆኑ የአካል ጉዳት ደርሶባቸው መሆኑን የአይን እማኞች ይናገራሉ። የአፋር አርብቶ አደር ልማት ማህበር የተባለው ተቋም በቅርቡ ነጻ የሆኑትን 2 ወረዳዎች ጎብኝቶ በአካባቢዎቹ የተመለከታቸው ሁኔታዎች በማካተት መግለጫ አውጥቷል። የአፋር ሚሊሺያ ልዩ ኃይል አባላት በወያኔ አሸባሪዎች ጋር ባደረጉት ተጋድሎ ነጻ የወጧቸው የበርሃሌና የኮንቮ ከተሞችና አካባቢዎቻቸው በከፍተኛ ደረጃ የተጎዱ መሆናቸውን መመልከቱ ተቋሙ ዘግቧል። በበራሪ ከተማ ወያኔዎች ከከተማው ለቀው ሲወጡ የውሃ ማመንጫ ፓምፖች ልዩ ልዩ መሳሪያዎቻቸውን በመዘርፋቸው በከተማው ኃይል ለመሆኑም ተቋሙ ዘግቧል። እንዲሁም 54 ትምህርት ቤቶች፣ 4 የጤና ማዕከሎች፣ 13 የጤና ጣቢያዎች መዘረፋቸውና መውደማቸውን ለመመልከት ችሏል። በከተማው ውስጥ የሚገኙ ሱቆችና ቤቶች ሙሉ በሙሉ የተዘረፉ ከመሆናቸውም በላይ እቃዎችን የጫኑ አህዮችና ግመሎች ወደ ትግራይ ተወስደዋል። በኮምባም ተመሳሳይ ድርጊት የተፈጸመ ሲሆን የአስተዳደሩ ቢሮ በሙሉ መውደሙና በከተማው ከሚገኘው ሁለት ደረጃ ትምህርት ቤት ውስጥ ኮምፒውተሮችና የተለያዩ መማሪያ እቃዎች መዘረፋቸውን ለመረዳት መቻሉ ተቃውሞ ዘግቧል። በሌላ በኩል በአፋር ሌሎች ወረዳዎች በወያኔ እስካሁን ተይዘው የሚገኙ ሲሆን እነዚህን ወረዳዎች ለማስለቀቅ የአፋር ልዩ ኃይልና ሚሊሻዎች የሚያደርጉት ጥረት ለማገዝ አገዛዙ የሚያሳየው ቸልተኝነት ከወያኔ ጀርባ የሚያደርገው ድርድር እንዳይደናቀፍበት ነው ተብሏል። አንፊስ ጀራልድና ሂው ሴጋል የተባሉ ሁለት ጋዜጠኞች አሸባሪውን የወያኔ አገዛዝ በመሸሽ በአማራው አካባቢ ጃራ እንዲሁም በአፋር ጭፍራ የሚገኙት የትግራይ ተፈናቃዮችን ከመጋቢት 21 ቀን እስከ መጋቢት 30 2014 ዓ.ም አነጋግረው ያገኙትን ይፋ አድርገዋል። ከተፈናቃዮቹ ያገኙት መረጃም የመራዋን የዜና ተቋሞች ስለ አሸባሪ የወያኔ ቡድን ከሚሰጡት መረጃ ተንተና የተለየ ነው የሚሉት ግን እነዚህ ጋዜጠኞች ተፈናቃዮቻቸውን በማነጋገር ስለ ወያኔ ድርጅት በርካታ መረጃዎች ማግኘት መቻሉን አስተዋቀዋል። ተፈናቃዮቹ የርዳታ ህል እንደማይሰጣቸው፣ የርዳታ ህል የሚሰጠው ልጁን ለወያኔ ታጣቂ ህል የሚሰጥ ብቻ መሆኑንም የርዳታው ህል የወያኔ ባለስልጣኖችና ከነሱ ጋር በጥቅም የተያያዙ ነጋዴዎች እንደሚጠቀሙበት አብራርተዋል ተብሏል። ከዚህ በተጨማሪ የወታደሩም ሆነ የሌሎች ኃይሎች ድርጊቶች በማጋለጥ በሚል የወያኔ ቡድን የሐሰት ቪዲዮዎችን እንደሚያዘጋጅ አጋልጧል። ከተፈናቃዮቹ መካከል ወጣቶቹ በወያኔ ታጣቂ ኃይል ውስጥ ለመግባት የሚገደሉት የተላላቆቻቸው ደህንነት ለመጠበቅ መሆኑን የገለጹ ሲሆን በወያኔ ታጣቂ ኃይል ውስጥ አገልግሎት ሰጥተው የነበሩት ደግሞ እዚያ በነበሩበት ወቅት መሳሪያ እንደማይሰጣቸውና መሳሪያ የሚያገኙት አንዱ የወያኔ ታጣቂ ተመትቶ ሲሞት ብቻ መሆኑን ተናግረዋል። ብዙዎቹ የወያኔ ቡድን አስስካለ ድረስ ሰላም ሊመጣ እንደማይችል ገልጿል በማለት ጋዜጠኞቹ ዘግበዋል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
Thank you.
የሰኞ ሚያዝያ 24 ቀን 2014 ዓ.ም ተመረጠ የፍኖተ ዲሞክራሲ ሀተታ ፋኖ ተሰማራ በዱር በገደሉ ትግሉን ለተማራ ያ ቦከኖች ሊተቹት የተነሱት ጀግና ትውልድ መዝሙር እንዲህ ነበር። ፋኖነት ከተራ ግላዊ ሽፍትነት በመለየት ለሀገር ለወገን ጸንቶ መታገልን ትርጉም ይዞ የተከሰተው ከያኔም ነው። ፋኖ ሲባል ለሀገር መታገል መስዋዕትን የሚያመለክት ከመሆኑ ባሻገር ዛሬም ቢሆን ፋኖ የኢትዮጵያ እውነተኛ መከላከያ ሰራዊት በዘረኞች የሚጠቃውን አማራ ህዝብ ከፍጅት ለማዳን የተነሳ ህዝባዊ ኢትዮጵያዊ ኃይል ነው። በመሆኑም ገና ከመስረታው ሳይወድ በግድ የነ ኮሎኔል ጸረ ህዝብ ጸረ አማራ አገዛዝ ጠላት መሆኑ አልቀረም። በበኩላችን ከመጣበት ጊዜ ጀምሮ የኦሮሞ ጠባብ ነፍሰ ገዳይ ቡድን ጸረ አማራ ጸረ ኢትዮጵያ ነው ብለን የማስጠንቀቂያ ነጋሪት ስንጎስም ነበርና አዴፓ በአዴን የተባለው ልክስክስ ቡድን የአማራውን ህዝብ ለወያኔ አጋልጦ እንደሰጠው ሁሉ አማራው ራሱን እንዳይከላከል ያደረገውንና ሊያደርግ የሚችለውን የተለጣፊ ሻጥር በመጥቀስ ጥንቃቄ ማስፈልጉንም አሳስበን ነበር። ሽመልስ አብዲሳ አይነቱን አውሬ ጋብዘው ከአባስ ያለብሱና ቁማሩን በላናቸው አስብለው ሲያስፎክሩም መረጃዎቹን ደርድረን ጠንቀቅን ቢልታንም አሰምተን እንደነበር አይረሳም። የኮሎኔል ግራኛ አገዛዝ ከመጨረሻው ምዕራፍ ደርሷልና በሰሞኑ የሙስሊምና ክርስቲያኑ ወገኖች መሃል አይታረቅ ቅራኔን በደማጭም አልቆል ያቀርብ ደፋቀና ብሏል። የጎንደር ህዝብ በሃይማኖት ተቻችሎ የሚኖር ለመሆኑ ምስክር ሞልቶ ተልፏል። ሙስሊሞች ላይ ግድያ የፈጸሙት ያገዛዙ ቅጥረኞች ናቸው። በሌላ ቦታም ክርስቲያኑን ገድለው ግጭት ያነሳሱ የጣሩትም ተመሳሳዮች ናቸው። የዚህ እኩይና ከይሲ ስምሪት ማጠየቂያው አገዛዙ ጀምሮ አልሳካለት ያለው ጸረ ፋኖ ተልእኮን ባዲስ ለመሞከር ነው። ፋኖውን የሸኔ መንታ አድርገው ሊያቀርቡም የሚጥሩት ለዚህ ነው። ፋኖን ትጥቅ ማስፈታት ያስፈልጋልን ወደ ተግባር ለማድረስም ነው። በአገዛዙ የታጠቀውና ድጋፍ ተሰጥቶት አማራው ላይ የሚንቀሳቀሰው ሸኔ ተብዬ ባለፈው ሰሞን በሰሜን ሸዋም ሆነ በጎጃምና ሌሎች ቦታዎች ዋጋውን ቀምሷል። ሸኔንም ሆነ የዘረኞቹን ኃይል በመምታት ፋኖ እንደ ኃይል የሚደነቅ ሚና ተጫውቷል። በመከላከያ ይጠቃለላል ጩኸታቸውም እንደ ዘንዶ አቅፈን አከርካሪውን እንስበራው እንጂ ሌላ ምንም መልእክት የለውም። ፋኖን ለምን ማዳከም ማጥፋት ተፈለገ? ለዚህ መልሱ ግልጽ ነው። ወያኔ እንደረዳው እንዳስተጠቀው ያመነው የሆነ ጉልጅ ሸኔ በአማራው ላይ ካገዛዙ ጋር ሆኖ የከፈተውን ጸረ አማራ ዘመቻ የሚቋቋም ኃይል በመሆኑ ወያኔ ከጎንደር ወሎ የሰረቀውን መሬት የደሞዋጋ ከፍለን ካስመለስን በኋላ ለወያኔ ኮሎኔሉ እንደሚፈልገው መልሰን አንሰጥም በማለቱ ፋኖ ዘረኞቹ ሊያጠፉት የሚፈልጉትን የአማራ ህዝብ የሚጠብቅና የሚከላከል በመሆኑ አገዛዙም ሆነ ወያኔ በአማራው ህዝብና በኢትዮጵያ ላይ ያላቸው የጥፋት ሴራ ይሳካ ዘንድ በመከራ ተደራጅቶና ታጥቆ ያለውን ፋኖ ኃይል ማዳከም ማጥፋት ተቀዳሚ ተልእኳቸው ነው። በዚህ ላይ ምንም መደናገርን ማስተናገድ አያሻም። በሃይማኖት መሰረት ከፈፈደን ፈጥረው ህዝብን እርስ በርሱ ማፋጀት አላማቸው ነው። ሰይጣኑ ኮሎኔል የሚያፈቅረውን ስልጣን ጠብቆ ለማስኬድ ተቃውሞን በአጠቃላይና አማራውን አገር ወዳዱን ወገን በተለይ መፍጀት ይፈልጋል። ባጭር ጊዜ ህዝብ ግን ነቅቶበታል፣ ተንኮሉን አውቆበታል። ህዝብ በሃይማኖትም በብሔር ብሔረሰብም ደረጃ ጠብ የለውም፣ ሊጋደልም አይፈልግም። ይህን አይነት ግጭት የሚቆሰቁሱት ዘረኞች መሆናቸውን ያውቃል። ቤተ መንግስቱን እያሰፋ አብያተ ክርስቲያናትን ያጋያልም ተብሎበታል። ነግ ተነገ ወዲያ የከፉ ተግባሮችን አከናውኖና በህዝብ ላይ አሳቦ ህዝብን እርስ በርስ ሊያፋጅ ብዙ እቅድ አለው። ደጋፊዎች የነበሩት ክፍሎች ሳይቀሩ አልሆነለትም የጥፋት ኃይል ነው እያሉትም ናቸው። ይህ ቆልጭ ያለ ሐቆ ነው ሳለ ዲያብሎስን ሙሴ ብለው ድርቅ ያሉ ክፍሎች በጅምላ ጸረ ኢትዮጵያ ናቸው። በዚህ ጎራ ገብተው ያሉ ምሁሮች ባስቸኳይ እንዲወጡ ዳግም ማሳሰብ ማስጠንቀቅም እንፈልጋለን። ፋኖም ጠራቶቹ ባጠመዱት አውራጃዊነት ክፍፍል ሳይገባ አንድነቱን አጠናክሮ መቼምና ለማንም ትጥቁን ሳይፈታ ትግሉን ማፋፋም አለበት። ቀደምም እንዳልነው ይሃፓ ከጎናችሁ ነው። አገራችን ትግላችን ይፋፋም፣ የፋኖ ኃይልና እንቅስቃሴ ይስፋፋ ይጠናከር። ድል ለኢትዮጵያ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የተመሰረተበትን 50ኛ ዓመት ሰኔ 26 ቀን 2014 ዓመተ ምህረት ወይም በፈረንጆቹ አቆጣጠር ጁላይ 3 2022 በዋሽንግተን ዲሲ ያከብራል። በአሉን ምክንያት በማድረግ ኢሃፓ ላለፉት 50 ዓመታት ካካሄደው ህዝባዊ ትግልና ከከፈለው መስዋዕትነት ጋር የተያያዘ የግጥም ውድድር ለማድረግ ስለታቀደ ፈቃደኞች የሆናችሁ ወገኖች ሁሉ በዚህ ግጥም ውድድር እንድትሳተፉ ጥሪ እናስተላልፋለን። ግጥሞቹ ከሚከተሉት አበይት ሐሳቦች መካከል በአንደኛው ወይም በሁለቱ ላይ እንዲያተኩሩ እንጠይቃለን። አንደኛ የኢሃፓ ጽናት ፈተናውና አይበገሬነቱ፣ ሁለተኛ የኢሃፓ ኢትዮጵያዊነትና ጸረ ባንዳነት። በይዘታቸው ከአንደኛ እስከ ሶስተኛ የሚወጡ ግጥሞች የተለያዩ ሽልማቶች የሚያስገኙ መሆናቸውን አስቀድመን እንገልጻለን። ግጥሞቹን በሚከተሉት አድራሻዎች እስከ ሰኔ 8 2014 ዓ.ም ድረስ ወይም ጁን 15 2022 እንዲደርሰን እንጠይቃለን። ESPIC 5309 ጆርጂያ አቬኒው ኖርዝ ዌስት ዋሽንግተን ዲሲ 20011። በኢሜይል eprp@eprp.com ወይም espic@aol.com ናቸው። የኢሃፓ 50ኛ ዓመት በዓል አዘጋጅ ግብራይ
ጉድና የንክርዳድ ጠላ አይጣል ይዋል አበው ያህያ በሽታ አያግሙት ነገር ወይም አይበጣ አይጣል ቃሉ ያንሳል በዘመኑ ድርጊያ ሰው ከእንስሳ ብሶ ሳይጠሩት ሳይልኩት ሳይፈለግ ደርሶ ምን ልጫን እያለ ካፈር ሲንደባለል ለሆዱ ገፈራ ለጭብጡ በሶ በወቅት የቀን ቀመር ጊዜ ተረማምዶ ሊባል ዘመን ጠባ በየውሃ አበባይ የተስፋ ዓመት አዝሎ መስከረም ሲጠጋ ወትሮም ልማዱ ነው ባንዳና ወስላታ ሰልፍ እያፈረሰ ሀገር እያሳጣ ማደግደግ መስገዱ እርቃን መጎንበሱ ከገዢዎች ግብር ለመቁረስ ገበታ። በተለይ ዘንድሮ ጉህቡድ የክህደት ዘመን አጀጥሞ ተጋጥሞ ከእንክርዳድ ጠላ ገና ዳሱ ሳይቆም ፍሬዳው ሳይጣል ሳይሞረድ ቢላ ጀማው ተቆያየለው እንብራው ሲዞር ጥፍ ሳይል በዋጠው የዲስኩር አተላ አለቃና መንዝር ምሁርና ለሌ ገዳይና ሙቱ አልቃሽና አዝማሪ ገንጣይና አንጃው ደብተራና ገልጡ ባንድ ያወረዱ ንሴብሆ ወረብ ስሳይ የመጡ ቦታው ዋህዷቸው ቢተቆስ አይተሙም አውቀው እንደተኙ ቢሰሙም አይነቁም። የዘመኑ ቅልውጥ ለታይታ ሆነና ለወግ ማረክሱ ከርሳሙ ዘመናይ ክራፋታ ሳሪ ሱፍ ገበርጂ ልብሱ ያንደበቱ ወፍጃ ጥቅም የነሱ ቃል ክህደት እስትንፋሱ አያዝም ያለን የእባብ ለማዳ በሰዎች ሲስከቶ ሲላላት አየነው ከኮብራ ተሻሽቶ ዘንዶ ጎሬ ገብቶ ይመጣል ይሉናል የጥቋንም መንግስት አንድም በወጥ ቦታ አንድም በተባልገው የወያኔዎች ልብ ዲሞክራሲ ሲቸር በልመናራርቶ በመለላረዶ መደመር በሚሰኝ አዚማም ቃል ታብሮ በፍቅር ይቅርታ ሃይማኖትን ታኮ በነሲብ ይሾራል የጅል ፖለቲካ በፊት በር ተረግጦ ወንጀል አባዱራ ሲዘራረብሱን ሲደበቅ ቀይታ ታምራት ጀበሳ ዘርፈጁ ጅነዲን በፊት በር ይዘልቃል ጥሩምባ እያስነፋ አታሞ እያስመታ ከዚህ ጫፍ ወዲያኛው መልክ ያጣሽ መርከብ አገር ስትላጋ በትርምስ ማአት ስግል መርስ ያጣ ሰላም ስትናጋ ይመቻል እንዲሉ ግርግር ለሌባ ንፋስ በሌለበት አቧራ አስወስቶ አክቲቪስት የሚሰኝ ለገዛ ራስ ሜዳይ በእውቅ አሰርቶ የዘመኑ ጮሌ ስራ ጠሉ ሙና ወያኔን አጥድቆ ህዝብን በቁም ክዶ የጃዙር ንግድ ይዟል ከእናቶች መቀነት ለዋ አስፈትቶ ሙዳ ያስከፍቶ ፍጹም ተዘንግቷል ሀገር ሀቅ እምነቱ ለመብት ለነጻነት እንዲባይ ተጋድሎ ኢትዮጵያዊ እውነቱ ደምቆ ሀቀጥሏል በለጋነትኔ በየአደባባዩ በግፈት ይፈሰሰው ተጥሷል አደራው በጣር ጥንቁ ቅጽበት ጀግና የተነፈሰው የዓላማው ግርማ በቀለማ ትብር የታሰረበቱ ሳያዘም ሰንደቁ ከጠረፍ ጠረፍ ባንድ ያስተሳሰረን ታሪክና ባህል ሳይዘረፍ ወርቁ ተነስ ያገሬ ሰው ድንጋሬህ ይቁም ድንጋዜው ያብቃ ለአዲስ ስርዓት ጋር ካንተ ወዲያ የለም ከጥንት ከጠዋቱ ለኢትዮጵያ እናት መድህን ዋስ ጠበቃ።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስራ እስ 47 ቁጥር 3 የካቲት መጋቢት 2014 ዓመተ ምህረት ታሪኩን የረሳ ይከፍላል አበሳ። ኢትዮጵያ ሀገራችን በነጻነት አርማ በረጅም የታሪክ ዘመን ባለቤትነት ለተታወቀ ቻለችው በትንግርት ሳይሆን ባይበገር የልጆቿ አርበኝነት አኩሪ ተጋድሎና ፋኖነት እንደነበር ኢትዮጵያን በተደጋጋሚ በመውረር ረግጠው ለመግዛት ሞክረው ሽንፈትን የተከናነቡ ጣላቶቻችን ሳይቀሩ የመሰከሩት እውነታ ነው። ያዱአደል የኢትዮጵያ ብሔራዊ ክብር ማህተም የጥቁር ህዝቦች የነጻነት ተጋድሎ ቀንዲል ነው። የመላው ዓለም ተፈጥሯዊ ግብር እና ሰባዊ ክብር የታደሰው በእውነትና በፍትህ ህልውናና ምልአት ላይ የተሳካ ትልቅ ጥርስ የተነቀለው ባድዋ የታላቅ ህዝብ ታላቅ ድል ነው። የኢትዮጵያ ህዝብ በወራሪው የፋሽስት ጣሊያን ጦር ላይ በአድዋ የተቀዳጀው ታሪካዊ ድል በርግጥም ለመላው ጥቁር ህዝብ አርአያ የሆነ በጸረ ቅኝ ግዛት ትግል ታሪክ ውስጥ አኩሪ ምዕራፍን የያዘ በመሆኑ ነው። በዘመናዊ ጦር መሳሪያ የበላይነቱ ተማምኖና በእብሪት ተወጥሮ ኋላ ቀር ያላትን አገራችንን በኃይል ለማንበርከክ የመጣው ኢጣሊያን ጦር በጀግናውና ዘመናዊ መሳሪያ ባልታጠቀ ጥቁር ጦር ድባቅ ተመቶ መበተኑና የሽንፈት ማቅበልበሱ ከዳር እስከ ዳር ያስተስተጋባ ለቅኝ ገዢዎች በተለይም ለእንግሊዝ ቁጭትን ያሳደረ ለጭቁን ህዝቦች ደግሞ የጀግንነት አርአያና ብርታትን የሰጠ ታላቅ ዜና ነበር ማለት ይቻላል። ከዚህም በላይ በተለይ በቀኝ ግዛት ስር ማቅቆ ለነበሩ ህዝቦች ያስገኘው አለኝታነትና ኩራት እንዲሁም ለነጻነት ተጋድሎ ያደረገው አስተዋጽኦ በቀላሉ የሚገመት አይደለም። ያድዋ ድል በርግጥም የኢትዮጵያውያን ድል ነበር ነው። ይህ ሐቅ ሆኖ ሳለ ታሪካዊት ኢትዮጵያ በጊዜው ኃያል የነበረን ወራሪ ፋሽስት ጦር አቸንፋ ነጻነቷንና ሉዓላዊነቷን መጠበቋ ደግሞ ድሉን ዓለም አቀፋዊ ይዘት ሰጥቶታል። ብልህ በሆነ መሪነት የኢትዮጵያን ህዝብ በጦር አለቃው አማካኝነት አስተባብረው ለጦርነት ማሰለፍ መቻላቸው አጼ ምኒልክ አድዋና ኢትዮጵያ በጥቁር ህዝብ በኩራት የሚጠቀሱ ለጸረ ቅኝ አገዛዝ እንቅስቃሴዎች ሁሉ የነጻነትና የአርበኝነት ተጋድሎ ሁሉ ዋቢ ሆነውም ተገኝተዋል። በጦርነቱ በግንባር የተካፈሉት እቴጌ ጣይቱም እንዲሁ ያሳዩት የነበረው ቆራጥነትና ደፋር አመራር የኢትዮጵያ ሴቶችን ትግል አንጸባራቂ ሆኖ ተገኝቷል። የአድዋን ድል ስናነሳ አብሮ ሊነሳ የሚችለው በርካታ የአፍሪካ ሀገሮች በቅኝ አገዛዝ ስር ሲወድቁ ኢትዮጵያ እንዴት ከዚህ አስከፊ መቀራመት ልታመልጥ ቻለች የሚለው ነው። ብዙ ማለት ቢቻልም ለአድዋ ድል እውን መሆን አብይ የሆነው ምክንያት የኢትዮጵያ አርበኞች አገራቸውን አናስደፍርም ብለው ተባብረው በመነሳታቸው ለመስዋዕትነት ዝግጁ በመሆናቸውና ዘመናዊ በሆነው የጠላት ጦር ሳይደናገጡ በሙሉ ልብ ጠላትን በግንባር ቆመው በመጋፈጣቸው ነው። የተባበረ ህዝብ በዓላማ ጽናትና ለአገሩ መስዋዕት ለመሆን እስከቆረጠና እስከተነሳ ድረስ ማንም ኃያል ነኝ ባይ ሊበግረው እንደማይችል የአድዋ ድል ቋሚ ምሳሌ ነው። ብዙ ሳይቆይ በአልጄሪያ፣ በቪየትናም፣ በሞዛምቢክ፣ በዚምባብዌ፣ በኬንያ፣ በደቡብ አፍሪካ ወዘተ ተደግሟል። ህብረት አቸናፊ መሆኑን በተጨባጭ አሳይቷል። ለአገርና ለዓላማ በተባበረ መንገድ መታገል የድል ባለቤት እንደሚያደርግ አድዋ ያስተማረንና ያረጋገጠልን ሐቅ ነው። ይህ ልዩ የኢትዮጵያውያን የአርበኝነትና የተጋድሎ ታሪክ ከትውልድ ወደ ትውልድ ሲተላለፍ የኖረና የቀጠለ ህዝባዊ ባህልና ልዩ የሆነ ኢትዮጵያዊ እሴት ነው። አድዋ የእምነትና የጽናት የሀገር ፍቅር ነጸብራቅ ነው። ለሀገራችን ለእምነታችን ብለው ደረታቸውን ለጥይት የሰጡትን አርበኞች በዓላማ መጽናት ለአገርና ለወገን ክብር ህይወትን መስጠት ለአገር ነጻነትና ሰንደቅ መቆም ምን ማለት እንደሆነ የካቲት 23 1888 ዓመተ ምህረት ሊነጋጋ ሲል በተጀመረው የአድዋ ጦርነት ምሽት ላይ በድል አድራጊነት አሳይተዋል፣ አስተምረዋል። ቀጣዩ ትውልድም በዚህ አርበኝነት ገድል የዳበረ ኢትዮጵያዊነት ላይ ነበር የበቀለው። ወርሃ የካቲት በኢትዮጵያ ታሪክ ልዩ ስፍራ አለው። የካቲት 23 የፋሽስቱ ጦር አድዋ ላይ ድባቅ የተመታበት፣ የካቲት 12 የሰማዕታት ቀን ብሔራዊ ሐዘን ቀን ሆኖ ከፍተኛ አከባበር ተደርጎ የሚውልበት፣ ታላቁ የኢትዮጵያ አብዮት የተካሄደውም በዚሁ በየካቲት ወር ነው። የካቲት 1966 ዓመተ ምህረት የኢትዮጵያ ህዝብ በሶት ተከማችቶ የፈነዳበት በግፍ የተደገደሉት አርበኞችና የ53ቱ ዓመተ ምህረት እንቅስቃሴ መሪዎች ደም የተጣራበት የግፍ አገዛዝ ያብቃ ያለበት ከንግዲ ያገሩን የወደፊት ዕጣ በራሱ ለመወሰን የተነሳበት የዘመናዊ ፖለቲካ አደረጃጀትን ፈር የቀደደበት ፊደላዊ አገዛዝ ተወግዶ ህዝባዊ መንግስት ይቋቋም ዘንድ ራእይ ተልሞ የተነሳበት ታሪካዊ አብዮት የተካሄደበት በመሆኑ ነው። አብዮቱ ድንገት የመጣ ክስተት አልነበረም። የካቲቱን አብዮት በውል ለመረዳት ቅድመ የካቲት ኢትዮጵያን ባጭሩም ቢሆን መዳሰስ የግድ ይላልና ያሁኑን ለመረዳት ያለፈውን በተከወነበት የዘመን ድባብ በጥንቃቄ መመርመር ለወደፊት በሚያስተምር ዘዴ እየተመላለሱ ማናበብ አስፈላጊም በመሆኑ ነው። በየካቲት 1966 ዓመተ ምህረት ለተካሄደው አብዮት በቀጥታም ሆነ በተዘዋዋሪ ተጽዕኖ የነበራቸውን ሁኔታዎች ሲታሰቡ በመሰረቱ ተጨባጭ አገራችን ኢትዮጵያ ሁኔታ እና እንዲሁም ተዛማች የሆኑ ሌሎች ሁኔታዎችን ማንሳታችንም እንዲሁ አስፈላጊ ነው። የቅድመ የካቲቱ ትውልድ ከጣሊያን ፋሽስት ወረራ ማግስት ነውና በጦርነቱ የተሳተፉ የአርበኝነት ገድላቸውን የደረሰባቸውን መከራ ማህበራዊ መመሰቃቀልና እንደ ልፋታቸውም አለመሳካታቸውን በምሬት ሲናገሩ አዝማሪዎችም በበኩላቸው በጦር ሜዳ የወደቁትን በአማላይ ግጥማቸው ሲያወድሱ እየሰማ ያደገ ሲሆን አብዛኛው የዘመኑ የኢትዮጵያ ወጣትም የአርበኛ የስደተኛ የውስጥ አርበኛ ባይዋጋም የፋሽስቱ መከራ ሰቀቀን የደረሰበት ቤተሰብ ልጅ በመሆኑ ታሪኩን እንደ ተራኪዎቹ ገጠመኞች ሲያዳምጥ ያደገ ነው። ገናናው የአድዋ ገድልም ከነበሩትና ከደሙት አፍ የሚደመጥበት ወቅት ነበር። በጥቅሉ ቀጣዩና የትምህርት ዕድል ያገኘው ወጣት ከቤተሰቡም ሆነ ከማህበረሰቡ በዚህ የሀገር የወገን ፍቅር የታነጸ ለተገፋ ወገኑ መብትና ነጻነት መቆምን ለነዚህ ለሚያምንባቸው ዓላማዎቹ መስዋዕት መሆንን ድፍረትና ጀግንነትን የወረሰው ትውልድ በወገኑ መራብና መታረስ በአገሩ ከሌሎች ወደ ኋላ መቅረት ይቆጭና ይንገበገብ የነበረ ትውልድ ነው። በመሆኑም ኋላ ቀር የሆነው ፊውዳላዊ ስርዓት ተወግዶ ለአገሪቱ እድገትና የዜጎቿ መብት የሚጠበቅበት አዲስ ስርዓት ማለትም ህዝባዊ መንግስት ማቋቋም እንደሚያስፈልግ አምኖ በመሪ የፖለቲካ ፓርቲ የተደራጀ ትግል የጀመረበት ወቅት ነበር። የረጅሙ ዘመን ታሪካችን ቢመረመር ቢተነተንና በሐቅ ቢመዘን በነጻነትና በክብር ለመኖር ሲባል የተከፈለው ክብር ዋጋ ከእልፍ የተመረጠ ከእንቁ የከበረ ነው። ለብሔራዊ ክብርና ለነጻነት ተጋድሎ የዚህ ምድር ተከታታይ ትውልድ አብይ መገለጫዎች እንደነበሩ ታሪክ በማያሻማ ሁኔታ መዝግቦት ይገኛል። የካቲት የኢትዮጵያ ህዝብ ገድል የተመዘገበበትና የጥቁር ህዝቦች ታሪክ በቅኝ ገዢዎች ላይ የአሸናፊነት ምዕራፍን የተጎናጸፈበት ፍትህና ርትዕና ናፋቂ የሆነ ህዝብ የሰው ልጆች መብትና ክብር በጉልበተኞች መደፈር እንደሌለበት በተግባር የተረጋገጠበት ልዩና ታሪካዊ ወቅት ጭምር ነው። ይህ ታሪካዊ ወቅት የተከሰተው በአገራችን በዘመነ መሳፍንት ተበታትኖ የነበረው የኢትዮጵያ ህዝብ እንደገና ተሰባስቦ ለአገር አንድነትና ልማት ግንባታን የጀመረበት የዘመናዊ ስልጣኔ ምዕራፍ የተከፈተበት ታሪካዊ ወቅት ጭምር በመሆኑ ልዩ ትርጉም አለው። በአገራችን የአገር ግንባታ ሂደት አገረ መንግስት ምስረታ አልጋ ባልጋ የሆነ ሰላማዊ መንገድ ብቻ የተከተለ አለመሆኑንና ኢትዮጵያ የተጓዘችበት ረጅም የሀገረ መንግስት ታሪክ ያላት አገር በመሆኗ በታሪክ ተመዝግቧል። በዚህ ረገድ ኢትዮጵያ ብቸኛ አገር አልነበረችም፣ ልትሆንም የምትችልበት ሁኔታ አልነበረም። ዛሬ በስልጣኔ ቀደምት ነን የሚሉትም አገሮች ቢሆኑ በተመሳሳይ ታሪክና ሂደት ውስጥ እንዳለፉ ታሪክ በሚገባ ያስተምረናል። አገራችን ኢትዮጵያ ያልተቋረጠና የረጅም ዘመን የመንግስት ታሪክ ባለቤት ለመሆን ያስቻሏት በተራዘመ ውጣ ውረድ ያካበተቻቸው ተመክሮዎች የፖለቲካ ባህልና የአስተዳደር ጥበብ መሆኑን በእርግጠኝነት መናገር ይቻላል። የሀገራችንን አገረ መንግስት ምስረታ ታሪክ ወደ ኋላ መለስ ብለን ስንመለከት ለቅርብ በዘመን ኢትዮጵያ ታሪክ ቁልፍ የሆነ መነሻነት አለው። በአንድ በኩል በአፍሪካና በእስያ ህዝቦች ላይ ኃያል ተጽዕኖ ለማድረግ በዘመናዊ ኢንዱስትሪና ድርጅት ታጥቆ የተነሳውን የምዕራብ አውሮፓን የቅኝ አገዛዝ ኃይል በብቸኝነት መክቶና ተቋቁሞ የኢትዮጵያን ነጻነት ለማቆየት የተቻለበት ረጅም መራርና አኩሪ ታሪካችን መመዝገብ የተጀመረው ቀደም ባሉት ዘመናት ቢሆንም በተለይ መልክ ጎልቶ የወጣው በአጼ ቴዎድሮስ ዘመን መሆኑን ታሪክ መዝግቦታል። የሀገራችን ኢትዮጵያ የሀገር ግንባታ ሂደት አካል የሆኑት አጼ ቴዎድሮስ እንደ አጼ ምኒልክና አጼ ዮሐንስ ያገዛዝ ዘመን የፈጸሟቸው ስራዎች በሀገራችን የሀገር ግንባታ ሂደት ታሪክ ውስጥ አውንታዊ ሆነ አሉታዊ የታሪክ ምዕራፍ ይዞ የሚኖር ትውልድ ትምህርት ሊቀስምበትና ስለ ሀገር ግንባታ ታሪክ ሂደት ግንዛቤን ሊጨብጥበት የሚገባ የኢትዮጵያ የታሪክ ቅርስና አካል መሆኑን መጥቀስ ተገቢ ነው። በተለይ የአጼ ቴዎድሮስን ጊዜ ከአንድ የታሪክ ዘመን ወደ ሌላ የታሪክ ዘመን የተራመደበት ዘመን ነበር የምንለው በዘመነ መሳፍንት ይታይ የነበረውን ሁከትና ውዝግብ ለማስቆምና ጠንካራ የሆነ ማዕከላዊ መንግስት ተመስርቶ የአገሪቱን አንድነት መልሶ የመገንባት ተግባር ቀደምት ዓላማቸው አድርገው በመነሳታቸው ጭምር ነው። በወቅቱ አገሪቱ የነበረችበት ኢኮኖሚያዊና ማህበራዊ ሁኔታ እንዲሁም ሰፍኖ የነበረው የፖለቲካ ባህል ሊቀበላቸው ባይችልም አጼ ቴዎድሮስ በወቅቱ የነበሩትን መሳፍንቶች የመንግስት ተቀጣሪ ለሞስተኛ ለማድረግ ሞክረዋል። የመሳፍንቱን ወታደሮች በባላገሩ ላይ የሚያደርሱትን ዝርፊያና ቅሚያ ለማስቆም ሲሉ ቋሚ ጦር ተመልምሎ እንዲሰለጥንና እንዲተዳደር ጽሩ ዓላማ የነበራቸው ሲሆን የመሬትን ሰርቪስ ለመለወጥ የቤተ ክህነትን የፖለቲካ ተጽዕኖ ለማላቀቅና በጊዜው ዘመናዊ ያስተዳደርና የኢኮኖሚ ስልጣኔን ለማምጣት ጥረዋል ማለት ይቻላል። ይሁን እንጂ እስከርሳቸው ያገዛዝ ዘመን ድረስ ያለምንም ገደብ በህዝቡ ላይ ሲወርድ የነበረውን ጥፋትና እልቂት ለማስቆምና ጠንካራ ማዕከላዊ መንግስት ለመትከል ቆርጠው ለመነሳታቸው በዘመነ መሳፍንት ፍጻሜ ምክንያት መሆናቸውን ታሪክ ይመሰክራል። ከሳቸው በኋላ የመጡት ነገስታት ጠንካራ ማዕከላዊ መንግስት ለማቆምና ተበታትነው የነበሩትን የአገሪቱን ክፍሎች በተማከለ አስተዳደር ስር ለማሰባሰብ የቻሉት እርሳቸው በቀየሱት ጎዳና ተጉዘው ነበር ማለት ይቻላል። ለዚህም ቀጣይ ኢትዮጵያን አንድ የማድረግና የማማከሉን የአንበሳ ድርሻ የወሰዱትን አጼ ምኒልክ መሆናቸውን ታሪክ በሚገባ አስፍሮት ይገኛል። ይህንን ታሪካዊ ቅርስ የወረሰው ቀጣይ ትውልድ በአገር ፍቅር ቁጭት ተነሳስቶ ለአገር ሉዓላዊነትና ለዜጎች እኩልነት የታገለው የአምሳዎቹና የስልሳዎቹ ትውልድ አባላትም የአገራቸው ኢትዮጵያ አንድነትና ህልውና አደጋ ላይ እየወደቀ መሄዱን ቀድመው በመረዳታቸው አገራቸው ኢትዮጵያ ፍትህ ሰፍኖባት እንደ አገር ጸንታ ልትቆይና አገር የመገንባት ሂደቱ ሊቀጥል የሚችልበትን ዘመናዊ መርሆን መሰረት ያደረጉ የመፍትሄ ሐሳቦችን በማመንጨት የኢትዮጵያ ግንባታና የዜጎች እኩልነት ጥያቄ የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች እንደመሆናቸው ሁሉ ኢትዮጵያ አንድነት መቀጠል የሚችለው የሁሉም ኢትዮጵያዊ ሰብአዊና ዴሞክራሲያዊ መብት ሲከበር መሆኑን አምነው የተነሱና የታገሉት የዚያ ትውልድ አባላት ከመፈጠራቸው በፊትም ኢትዮጵያ ውስጥ ሲንከባለሉ የመጡ ችግሮች የነበሩ ሲሆን ለትውልዱ መከሰትም ሆነ ምላሽ ለመስጠት ለተከተለው የፖለቲካ ሂደት ምክንያት ነበሩ። የካቲት 1966 ዓ.ም ህዝባዊ እንቅስቃሴ ሁሉንም የኢትዮጵያ የህብረተሰብ ክፍል ሊባል በሚችል መልኩ ያሳተፈ ዓለም አቀፋዊ የነጻነትና አብዮታዊ እንቅስቃሴ የኢትዮጵያን ወጣቶች አቅልስቦ በአገር ውስጥ ከተፈጠረው ሁኔታ ጋር ተጣምሮ ትግሉን በተደራጀ ሁኔታ ገፍቶታል። ወቅቱ የአገሪቱ የፖለቲካና ማህበራዊ ቀውስ ከኑሮ ውድነት፣ ከረሃብ፣ ቸነፈርና ከስራ አጥነት ተጣምረው ከፍተኛ ውጥረት የፈጠሩበት ሲሆን ይህን ተከትሎ ትምህርት ለሁሉም፣ ዳቦ ለተራበው፣ መሬት ላራሹ፣ የሃይማኖት እኩልነት፣ የጾታ እኩልነት ወዘተ ከሚሉት ህዝባዊ ጥያቄዎች ጋር ተገጣጥመውና ህዝባዊ ቁጣውን ለማቀጣጠል በቂ እሳት ሆነው ህዝባዊ እንቅስቃሴውን አቀጣጠሉት። ከጭቆና ለመላቀቅና ፍትህ ለማስፈን የተቀሰቀሰው ህዝባዊ የትግል ጉዞ حزب السلطان من شنتون النابالبيت النسون يمير رقاق قطبت يهزباوي من قصة ياكين بمولدو يكاتيتو هزباوي عبيوت عديس يتقل سلطاستو عوقو سرنك اللوت لمشاقاقر يميادر قول يتقل مراف يكفتانو يكاتيت بدينا بكل بقوربيت عقرات النابالماك افسيكا هدو ينبروت ينس عنتنا عبيوتاوي لوت انكسكاسيوش بافريكا ين فرانس فانونن يتباب اير بلو بافريكا ين نيلسون مانديلا لافبارتايد سرات لاي يكسكاسوت تقل الجيريانوش بفرنسايك اني قزات لاي ينسوت يمررت ورنت بدبو بروديزيا زيمبابوي لاي يعني سميز يجعانو زرنيا قزاز بمكهوم يتبيا تماريو تشادر رقوت انكسكاسي كيف فردي بن أميلكار كابرال أنغولا بن أوغستينو نيتو موزامبيك بن سامورا ماشيل سيمارواتشو ينبروت ينسانت تدك انكسكاسيوش كغربيت أفريكا غروش با أديسابوا ينورستي لتمرت كمتو تماريوش مكاكل بتماريو انكسكاسي የጨማሪ የማነቃቃትና የለውጥ ስሜትን በማስተጋባት ረድተዋል። ቀደም ብሎ ኢትዮጵያ ከሌሎች ሀገሮች እጅግ ኋላ መቅረቷ ሌላው ቀርቶ በቅርብ ከቀኝ ግዛት ነጻ የወጡት ሳይቀር ቀድመዋት በመሄዳቸው የሚቆጩና የውጭውንም ዓለም ስልጣኔ ደረጃ የተመለከቱ በቁጭት የተነሳሱበት የዚህ ሁሉ መንስኤ ምን እንደሆነ የተረዱ ምሁራን መኮንኖችና አርበኞች ፍጹም የሆነው ንጉሳዊ አገዛዝ ተወግዶ በቦታው ህገ መንግስታዊ ንጉሳዊ አገዛዝ መተካት መፍትሄ ይሆናል ያሉ የታሳስ 1953ቱን መፈንቅለ መንግስት ሙከራ ያካሄዱበት በባዕድ አገር ሻጥር ሙከራው የከሸፈበት በበቀለኛው አገዛዝ መሪዎቹ አረመኔያዊ በሆነ ስቅላት ህይወታቸው ያለፈበት ስለነበር የካቲቱን ቅስቀሳ መስዋዕትነታቸው ከንቱ አለመሆኑን አሳይቷል ድርጊቱ ንጉሱ በስልጣናቸው የመጣ ያላቸውን ጭቃኔ ከማሳየቱም በላይ ብዙም ሳይቆይ ለቀጣዩ ትውልድ የትግል እርሾ በመሆን ቀስቀሶ የካቲቱን ህዝባዊ ማዕበል አስከተለ። የካቲት ሲዘከር የዚያ ትውልድ ፈርጦች መነሳታቸው የግድ ነው። እኛ ዘመኑ ያፈራቸው ሞት አይፈሪና ለውጥ ፈላጊ የሆነው ወጣት ትውልድ ልክ እንደ ጀግኖች አባቶችና እናቶች ሁሉ በረጅሙና በርግጥም በመራራው የትግል ሂደት ለህልውናው ማጠየቂያ የሆነውን የሀገርና የህዝብ ፍቅር ተንከባክቦ ያቆየ ሲሆን በጀግንነትና በመስዋዕትነት የጻፈውንም ታሪክ በእውቀት ለማዳበር የሚችለውን ሁሉ አድርጓል። ትውልዱ የፍትህን የዲሞክራሲንና የእኩልነትን የሀገር ሉዓላዊነትን ብርሃን በመላው ሀገሪቱ ለማብራት ሲታገልም ሁሉንም የኢትዮጵያ ልጆች በማሰባሰብ በአንድ አገራዊ የትግል ሰንደቅ በኢትዮጵያዊነት ስር በማሰባሰብና በማስተለፍ አይነታ መለያቸው ሆኖ የመጣውን ዛሬ የሚቀጠለውን ድፍረትና ቆራጥነት በማላበስ ለሀገርና ለብዙሃን መብት መስዋዕት ክብር መሆንን በተግባር በማስረገጥ በህዝብ ደማቅና ረጅም የትግል ታሪክ ውስጥ የበኩሉን አኩሪ ምዕራፍ በደሙ ጽፏል። ለታላቅ ዓላማ ለወገን ክብር ለህዝብ መብትና እኩልነት ራስን አሳልፎ መስጠት ተጠባቡ የጎሳና የእምነት ክልል ራስን አውጥቶ ለሰፊና ለጋራ ማህበራዊ ፍትህና ፖለቲካ አንድነት መሰለፍ ያንንም ከግቡ ለማድረስ የሚጠይቀውን ዋጋ ለመፈል መዘጋጀት ከላይ ለመጥቀስ እንደሞከር ነው በተወሰኑ የታሪክ ወቅቶች ብቻ የሚከሰት ብርቅ ክስተት ነው። አስተማሪነቱም በዚያው ልክ ነው። የካቲትን ስናስታውስ የዚያን ጀግና ትውልድ ገድል ስንዘክር አውንታዊ አስተዋጽኦውን ብቻ ሳይሆን ለፋቱን መና ያደረጉበትን ስህተቶች ጭምር መጥቀሱ ለሚቀጥለው ትውልድ ጥሩ የትግል ተመክሮ ሊሰጥ ይችላል ከሚል እምነትም ጭምር ነው። ያ ትውልድ ማጣቀሻ አድርጎ ሊወስደው የሚችል ድርጅትም ሆነ የፖለቲካ ፓርቲ ተመክሮ በሌለባት አገሩ የዘመናዊ ፓርቲ ፖለቲካን ሀብሉ የጀመረ በመሆኑ አስከፊ ፋሽስታዊ መቃን ተቋቁሞ በህቡ ለመንቀሳቀስ በመገደዱ በሁሉም ረድፍ መደላደሉን ሳይጠብቅ ከፊቱ በተደቀኑ የህዝብ ብሶቶች ላይ ስለተጠመደ ያን ክቡር ዓላማውን ሊተገብር የሚችልበት ቆም ብሎ አካሄዱን የሚፈትሽበት እድል አልነበረውም። ምናልባት በዚያ ትውልድ ዘመን ኢትዮጵያ እንደ ሀገር ኢትዮጵያዊነትም የዜግነት መገለጫ ከመሆን እክል የማይገጥመው ወይም ጨርሶ የማይታሰብ አድርጎ ከመተማመንም የመጣ ሊሆን ይችላል። የማይካደው ሀቅ ግን የኢትዮጵያን ህዝብ በሶት ያስተጋባው ለመሰረታዊ መብቱ መከበር ታግሎ የወደቀለት ያ በተማሪውን ከፍቃስ ያለፈውና በመጀመሪያው ዘመናዊ የፖለቲካ ፓርቲ ኢሃፓ ዙሪያ ተሰባስቦ የታገለው ትውልድ ነው። ያነሳቸው አገራዊ አጀንዳዎች ያምባገነኖችና ያድርባዎች ዋነኛ ጥቃት ኢላማ በመሆናቸው የተነሳ ትውልዱ ጎኑ እንዲሳሳና ተነጥሎ እንዲዳከም ከውስጥና ከውጭ ያላረበረ ዘመቻ ተካሂዶበታል። ዛሬም እየተካሄደበት ይገኛል። የወገኑ ሰቆቃ ምንም የማይመስለውና ላገዛዙ አጫፋሪነትን የመረጠው ክፍል ባንድ በኩል ታሪካዊ ኃላፊነቱን ለመወጣት ወኔው የራቀው በሌላ በኩል ተሰልፈው ለማህበራዊ ፍትህ ታግለው የወደቁትን ሰማት የችግሮቹ ሰበብ ለማድረግ ሲሆን ግን በድፍረት የሚቀድማቸው የለም። ያምባገነኖችን የሐሰት ፕሮፓጋንዳ ከማስተጋባት ይልቅ እውነተኛ ታሪክን ሰከን ብሎ መመርመር ቢያንስ ተመክሮው ስንቅ ሆኖ ለቀጣዩ ትግል ትምህርታዊ ሊሆን ይችላል ብሎ ማሰብን ይጠይቃል። በዛም ተባለ በዚህ በእርግጠኝነት መናገር የሚቻለው ነገር ቢኖር ኢትዮጵያ ሀገራችን ሳይነሳ የሚወድቅ ሳይታገል የሚሸነፍ ትውልድ እንዲኖራት የማትጠብቅ መሆኗን ነው። ከዛሬ 48 ዓመት በፊት በየካቲት 1966 ዓመተ ምህረት የኢትዮጵያ ህዝብ ያነሳቸው ህዝባዊ ጥያቄዎች ዛሬም አልተመለሱም። የተከፈለው ከፍተኛ መስዋዕትነት ግን ዛሬም ድርብ ድርብርብ ሆኖ ቀጥሏል። የኢትዮጵያ ህዝብ የታገለው ያምባገነኖችን አገዛዝ አስወግዶ በቦታው ህዝባዊ መንግስትን ለመመስረት ነው። ህዝብ የስልጣን ምንጭነቱ ተረጋግጦ ዴሞክራሲያዊ መብቱ ያለምንም ገደብ ተከብሮ ብቸኛ የስልጣን ባለቤትነቱ እስከ ወዲያኛው እንዲረጋገጥለት ነው ያን ሁሉ መስዋዕትነት በመክፈል የታገለው። በመሆኑም ዛሬም ህዝባዊ ትግሉ መቀጠሉ ፍትሃዊ አስፈላጊና የሀገራዊ ህልውናው መሰረትም ነው። ግባችን ህዝባዊ መንግስትና ዴሞክራሲን ማስፈን ስለሆነ ዛሬም ከዚያ አልደረስንም። ለዓላማቸው ጸንተው ለኢትዮጵያ ህዝብ የገቡትን ቃል ኪዳናቸውን ሳያጥፉ ለሀገራቸውና ለህዝባቸው የተለሙትን በጎ ራዕይ ከግብ ለማድረስ ሲሉ በየአደባባዩ የተረሸኑት አካላቸውን ለስየላ አሳልፈው የሰጡት የስልጣን ጥም አንገብግቧቸው ሲሻኮቱ አለመሆኑን ቃልና ተግባራቸው በተጨባጭ አስመስክሮላቸዋል። የሚወዷትን አገራቸውን ኢትዮጵያን ለጥቅም ሲሉ ለባዕዳን አልሸጡም አልለወጡም። በጥቅም አልተደለሉም። ለህዝባቸውና ለሀገራቸው ክብርና ለሉዓላዊነት ሲባል መከፈል ያለበትን መስዋዕትነት ሁሉ እየከፈሉ ትግላቸውን ዛሬም በጽናት ቀጥለዋል። በየካቲት 1966 የተነሱት ህዝባዊ መፈክሮችና የተካሄዱት የትግል እንቅስቃሴዎች ይዘት በቂ ማስረጃዎች ናቸው። ትግላቸው በዋናነት ዴሞክራሲን ለማስፈንና ህዝብ የስልጣን ባለቤትነቱን እንዲረጋገጥ ለማድረግ እንጂ ሌላ አልነበረም። አንዳንዶች እንደሚሉት ያምባላይ ሻማ ትውልድ ለስልጣን ሲዋጋለቀና ለታሪክ ትዝብት ተጋለጠ ከሀቅ የተጣላና የተዛባ ፍርጃ የሚያቀርቡትንና ባሏሉበት የትግል ሜዳ የዚያን ትውልድ ታሪክ የሚያጎድፉትን ሁሉ ሰልፋችሁ ከማን ግባችሁ ለምን ልንላቸው ይገባል። ለመጣው አምባገነን ሁሉ በመጎንበስና ጋሻና መከታ በመሆን የኢትዮጵያ ህዝብ ያነሳቸውን የዴሞክራሲ ጥያቄ በአፈሙዝ ካዳፈኑት ጋር የወገኑ አድርባይ ምሁራን የፈጸሙትን በደልና ግፍ ሳንረሳ ዛሬም የነሱን ፈለግ ተከትለው የሚርመሰመሱ እንክርዳዶች አገራችን ኢትዮጵያን ሊያፈርሱ ከዘረኞች ጋር ዘምተውብናል። ዛሬም እንደ ትናንትናው በቃ ልንላቸው ልናጋልጣቸውና ልንታገላቸው ይገባል። የኢትዮጵያ ህዝብ ለዘመናት ያካሄደው መራራ ትግልና የከፈለው ከባድ መስዋዕትነት ግቡ እንዳይደርስ መሰናከሉ የበዛ ቢሆንም ዓላማው ከድጡ ወደ ማጡ ለመስመጥ አለመሆኑ ይታወቃል። የቃላት ጋጋታ፣ የመግለጫ ድርደራ፣ አዋጅና የመመጻደቂያ ልፈፋዎች ሊጋርዱት ያልቻሉት ሀቅ አገራችን ዛሬም በጣም አስከፊና አደገኛ ሁኔታ ውስጥ ያለች መሆኗ ነው። ልማትና ብልጽግና ቢሉም በሰላም ፈንታ ጦርነት፣ በልማት ፈንታ ድህነት፣ በብልጽግና ፈንታ ሙስና፣ ዘረኝነትና ብጥብጥ ሰፍኖ ይገኛል። አምባገነኖች ሰላም ሲሉ አርፋችሁ ተገዙ፣ ተበዝበዙ፣ ባርነትን ጸጋ ብላችሁ ተቀበሉ ማለታቸው መሆኑን ያለፉት ብዙ የመከራ ዓመታት ትምህርት ሊሆኑን ይገባል። ዛሬ ኢትዮጵያ ያለችበትን የህልውና ሁኔታ በአግባቡ ለጤነው ሁሉ ከቀደሙ ዘመናት እጅግ የተለየና በታሪኳ ያልታየ ከባድ ፈተና ላይ የወደቀችበት መሆኑ አጠያቂ አይደለም። ብዙ ዜጎቿ በአራቱም ማዕዘን በግፍ እየተጨፈጨፉ ያለበት የሰብአዊና የዲሞክራሲያዊ መብቶች ደብዛ መጥፋት ብቻ ሳይሆን እንደ አገርና እንደ ህዝብ መኖር ራሱ አጠያቂ የሆነበት እጅግ አሳሳቢ የሆነ የታሪክ አጋጣሚ ላይ ትገኛለች። ህግም ሆነ ሰብአዊ ርኅራኄ ደብዛው የጠፋበት የዜጎችን የመኖር ዋስትና ማስጠበቅ ቀርቶ በድንበሩም ዝር የማይሉበት የታጠቀው የኦነግ ብልጽግና መንጋ ሰላማዊ ነዋሪዎችን በር ዘግቶ የሚያቃጥልበት ሕፃናት አረጋውያን ነፍሰ ጡር ሳይሉ በገፍ የሚያርዱበት ከሞት አፋፍ አምልጠው ቤተክርስቲያን የተጠለሉ ሳይቀር በዘረኛው አገዛዝ ነፍሰ ገዳዮች የሚባረሩበት የአገዛዙ ቁንጮ የሆነው ሹምም አይቷላየውም ብሎ የሚሸመጥጥበት በወያኔ በብልጽግና ወዴት ዘረኞች ህይወታቸውን ንብረታቸውን ያጡ በተለይ የአማራ ነገድ በመሆናቸው ብቻ የሚፈጸምባቸው ግፍና በደል ፋሽስት ጣሊያን ካደረሰው ጥፋት የከፋ ሁኔታ ውስጥ ነው ያለነው። የአፋር ህዝብም እንዲሁ ኢትዮጵያዊ ማንነቱን አላስነጠቀም በማለቱ ቀደም ሲል በሻቢያ በኋላም በወያኔ ዛሬ ላይ በአገዛዙ ይሁንታ የወያኔ ሽብር ሰለባ ሆነዋል። ዛሬ በየቦታው በነጠላና በጅምላ የሚታሰሩ የሚሰደዱ የሚታፈኑና የሚገደሉ ደብዛቸው የጠፋው ኢትዮጵያውያን ብዛት በአሃዝ ለመግለጽ አስቸጋሪ ነው። በአገሪቱና በህዝቡ የታሪክ ቅርሶችና የተፈጥሮ ሀብቶች ላይ እየተካሄደ ያለው ፍጅትና ወገባ ጥፋትና ዘረፋ ሽብርና ጦርነት ረሃብና ቸነፈር ስደትና መፈናቀል እንኳንስ የህዝብ ወገን ለሆነና የዚች አገር ዜጋ ለሆነ ቀርቶ የባዕድ ወዳጆችን እያሳዘነ ያለበት ሁኔታ ነው። አንድን ዘር እና ሃይማኖት ሊያጠፋ የተሰየመው ኮሎኔል ያፈቀደውን እያደረገ በሚገዛት ኢትዮጵያ የግፍ መብዛት ወደው አያምኑት አሳዛኝ እውነታ ነው። የኢትዮጵያ ህዝብ እንኳን በአገሩና በሁለገብ መብቱ ቀርቶ በጓዳውና በጓሮው ማዘዝ ያልቻለበት አሳዛኝ ሁኔታ ውስጥ ነው። ዛሬ ኢትዮጵያ የኔ የምትለው መንግስት የላትም። ወቅቱ የኢትዮጵያ ህዝብ በጠባቦችና በባዕዳን ጌቶቻቸው ተቀይዶ ኤሎሄ ኤሎሄ እያለ የሚሰቃይበትና የብተና ጣረ ሞት ጥላውን አጥልቶበት እንደ ህዝብ አንድነቱን ጠብቆ እንደ አገር ህልውናውን ማስቀጠሉ እያጠራጠረ የመጣበት ሰዓት መሆኑን የአባ ሀገራዊ ኃላፊነት እንደሚሰማው ኢትዮጵያዊ ድርጅት አገር በቀል እንክርዳዶችና ባዕዳን የሚሸርቡትን ኢትዮጵያን የማዳከምና የመበተን ሴራ ለህዝብ ሲያጋልጥና ሲታገል መቆየቱ የሚታወቅ ነው። ኢህአፓ ከሁሉም በላይ ቅድሚያ የሚሰጠው የኢትዮጵያን ህልውናና አንድነትን የህዝቧን ደህንነት በመሆኑ በዚህ በዛሬዋ የዴሞክራሲ አትም ላይ ሰፊ ትኩረት ሰጥተን ለመዳሰስ የሞከርነው የካቲትና አድዋ የኢትዮጵያን ህላዊና የህዝቧን አንድነት የሚመለከቱ የታሪካችን አበይት ወቅቶች በመሆናቸው ነው። ትግል እምነትን ይጠይቃል። ዓላማ ክቡርነቱ ታውቆና ታምኖበት መያዝ ይኖርበታል። ከሃዲ ምሁራን፣ የጎሳ ጽንፈኞች፣ ለዜግነት ክብር ያጡ አጎብዳጆች በስተዋል። በኢትዮጵያዊነት ያስተሳሰሩን ህብረ ብሔራዊ እሴቶቻችንን ሸርሽረዋል። ይህ ከሆነ ደግሞ እምነት የሌለው ዜጋ ራእይም አይኖረውም። እያንዳንዱ መርክ ለሽያጭ ለችርቻሮ ከቀደበ ቅዱስ የተባለው ይረክሳል፣ ክቡር የተባለው ይቀላል። የሰው ሕይወት በመስዋዕትነት ሊጠብቀው የሚገባ ነገርም ከቶ አይኖርም። ሀገር ራሷ ትሸጣለች፣ ትለወጣለች። መደፈሯ አያንገበግብም፣ መገነጣጠሏ አያስቆጭም ማለት ነው። እነዚህ ባህሪያት በእጥፍ የተላበሰው ዘረኛ አገዛዝ ለባዕዳን መሳሪያ ሆኖ ኢትዮጵያን ሊበትን ስለተነሳ ልክ ለወራሪ ጠላት ሊኖረን በሚገባው ስሜትና ቆራጥነት ነው አንድ ሆነን ልንዋጋውና ልናስወግደው የሚገባው። በመሆኑም ይህን ሀቅ እያንዳንዱ ኢትዮጵያዊ በነፍስ ወከፍ መገንዘብና ለኢትዮጵያ ትንሣኤ ልክ እንዳድዋውና የካቲቱ በህብረት መነሳት ይኖርበታል የሚለውን ቁም ነገር ለማስታወስ ስለምንፈልግም ነው። ትግላችን ከአምባገነኖችና ዘረኞች ተደራድሮና ተሞዳምዶ የህዝብ ጠላቶች ህዝብን ከፋፍለውና ረግጠው እንዳሻቸው እንዲገዙ አይደለም ወያኔና የወያኔ ወራሽ የሆነው ኦህዴድ ብልጽግና ያንኑ የገለማውን የዘረኞች ጸረ ኢትዮጵያ ስርዓት ለማስቀጠል ይፈልጋልና ጸንተን መታገል የግድ ይላል። ዛሬ ኢትዮጵያ በእኛ ትውልድ ዘመን ባይናችን እያየን ስትፈርስና ንጹሃን በገፍ ለርድ በሚቀርቡበት ሁኔታ አይመለከተኝም የሚል ኢትዮጵያዊ ቢኖር መብቱንም አገሩንም ባንድ ላይ እንዳጣ ማወቅ ይኖርበታል። በአሁኑ ሰዓት ከዳር ቆሞ ሲሸሹት የሚከተለውን የኢትዮጵያ ፖለቲካ ሸሽቶ አበስኩ ገበርኩ እያሉ ከንፈር መምጠጡ የክህደት ነው። ያባ ኢትዮጵያዊ ነኝ የሚል ሁሉ የዜግነት ግዴታውን በተግባር ማስመስከር ያለበት ወቅት መሆኑን በጥሞና እንዲያስተውልና የድርሻውን ለአገሩና ለወገኑ እንዲያደርግ አገራዊ ጥሪውን ካስተላለፈ ቆይቷል። ጀንበር በሰረቀ ቁጥር ጭራሽ ቀንድ እየጨመረ ይበልጥ እየተወሳሰበ ለመጣው የኢትዮጵያ ችግር መዳኒት በሚፈለግበት በተለይ እንደዛሬው ያገረሉና ጥያቄው ስለወደቀበት ሁኔታ ይህን አስከፍቲ ክስተት ገጥቶ ኢትዮጵያ ፖለቲካዊ ሁኔታ የተደላደለ መሰረት ላይ እንዲዋቀር ከማድረግ አኳያ ገና ብዙ ማድረግ ይጠበቅብናል ብሎ ያባ ያምናል። ያባ ያለንበት ጊዜ መሐል ሰፋሪነትን ምንተዳይነትን ማንኛውም ፖለቲካ የጸዳው ነኝ የሚባል አጓጉል ፈሪጥን ወደ ጎን ትቶ ተደራጅቶና ወግኖ በመቆም አገርንና ወገንን ከሰው በላ ዘረኞች ለማዳን ሁሉም የድርሻውን መክፈል ይኖርበታል ሲል አገራዊ ጥሪውን ዳግም ያቀርባል። ጊዜው የምንዘናጋበት ሳይሆን አድዋና የካቲት ድገመና የምንልበት ወቅት ነው። ያኔ ብቻ ነው የህዝብ መብት ሊከበር ያገር ሉዓላዊነትም ሊጠበቅ የሚችለው። አድዋና የካቲት ዛሬም ሕያው ናቸው። ዛሬም እንደ ትናንቱ ዘረኞችን ተደራጅተን እንታገል። የኢትዮጵያን ትንሣኤ በተባበረ ትግል እናረጋግጣለን እናቸንፋለን።
ዛሬም ነቆጠኑ ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እነጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ